the voice of America.
የኢትዮጵያ ዝግጅት ለኢቦላ ምላሽ
በቅርብ ሳምንታት የተከሰከሰባት ኢቦላ ከ50 ሰው በላይ አዳርሶ 25 ሰው የገደለባት ኮንጎ ዲሞክራሲያዊት ሪፐብሊክ ባለስልጣናት ወረርሽኙን ለመቆጣጠር ያግዛል ያሉትን ክትባት መስጠት ጀምረዋል። ይሁንና የኢቦላ ነገር ከፍ ያለ እምነትና መተማመንን የሚጠይቅ ነውና ዘመቻው ችግሮች ሳይደቅኑበት እንደማይቀርም የጤና ባለሙያዎችና የመስክ ሰራተኞች ስጋታቸውን እየገለጡ መሆናቸውን ጆሃንስበርግ የምትገኘው ሪፖርተራችን አኒታ ፖል ዘግባለች። በሌላ በኩል ደግሞ ኢትዮጵያ እንዳይገባ ለመከላከል የሚያስችል በመክትል ጠቅላይ ሚኒስትር የሚመራ ግብረ ኃይል አቋቁማ እየተንቀሳቀሰች መሆኑን የጤና ጥበቃ ባለስልጣናት ለሰሎሞን አባተ ገልጠውለታል። ሰሎሞንም እንዲህ አቀናብሮታል።
የኮንጎ ዲሞክራሲያዊት ሪፐብሊክ ሰሜን ምዕራብ ጫፍ ገጠራማ አካባቢዎች በሰሞኑ ኢቦላ ክፉኛ የተመቱና የበዛ ስጋትም ያንዣበበባቸው ናቸው። በእነዚያ መንደሮች ውስጥ የሚኖሩ ለቫይረሱ ወረርሽኝ ይበልጥ የተጋለጡና አደጋ ያፈጠጠባቸው ናቸው የሚባሉ ሰዎችን አንጥረው ለመለየት የጤና ባለሥልጣናቱ እየጣሩ ናቸው። በዚህ እንቅስቃሴ አንድም የቫይረሱን ጉዞ ማቋረጥ፣ አንድም ደግሞ እጅግ ውሱን የሆነውን የክትባቱን አቅርቦት ውጤታማ በሆነ ሁኔታ ለመጠቀም እንደሚያስችላቸው ነው የጤና ኃላፊዎችና ሠራተኞቹ ተስፋ የሰነቁት። አሁን ለጊዜው በእጃቸው የሚገኘው በሙከራ ላይ ያለ ክትባት 7500 ሰው ለመከተብ የሚያስችላቸው ሲሆን ዘመቻው ቢኮሮና ኢቦኮ በሚባሉት የገጠር ማኅበረሰቦች ውስጥ ነው የተጀመረው። የዓለም የጤና ድርጅቱ ቃል አቀባይ ታሪክ ያሳሪቪች ትናንት ለቪኦኤ እንደገለጹት
This is not a general mass immunization as it is being done for some other diseases.
ይህ በሌሎች አንዳንድ በሽታዎች ላይ እንደሚደረገው አይነት አጠቃላይና ሁሉንም ሰው ለማዳረስ የታሰበ የክትባት ዘመቻ አይደለም። አሁን እየፈለግን ያለነው ኢቦላ ቫይረስ እንዳለባቸው ከተረጋገጠ ሰዎች ጋር የቅርብ ንክኪ ያላቸውን ወይም የነበራቸውና እንደገናም ከነርሱ ቅርበት ከነበራቸው ሰዎች ጋር የተገናኙ ሶስተኛ ንክኪዎችን ነው። ስለዚህ በኢቦላ በተያዘው ሰው ዙሪያ የቀለበት አጥር ነው የምናበጀው።
ይህ ሥራ ደግሞ ጥንቃቄን ይጠይቃል፣ ከሕክምናም ወጣና ላቅ ያሉ እንቅስቃሴዎችንም ያካትታል ብለዋል የተባበሩት መንግሥታት ድርጅት የሕፃናት መርጃ አጣዳፊ ፈንድ የመስክ ሠራተኛ ዣን ክላውድ ንዜንጉ።
La grande mission que nous avons donc en communication pour le développement ici avec UNICEF
ሰራተኞቹ ቤት ለቤት እየሄዱ ክትባቱ የቫይረሱን መተላለፍ እንደሚያቆም፣ ስለ ክትባቱ ጥቅሞች፣ ሰው ምን ማድረግ እንዳለበት ስለ ምግባር ይናገሩና በመጨረሻ እንዲከተብ ይቀሰቅሱታል።
የኮንጎ ባለስልጣናት ኢቦላ እንደመጣባቸው ለመጀመሪያ ጊዜ የተናገሩት በሚያዝያ መጨረሻ አካባቢ ነው። ኮንጎ ይህንን ከተያዙ የመትረፍ ዕድሉ ግፋቢል 50 ከመቶ የሆነ በሽታ ስትጋፈጥ አሁን የመጀመሪያ ጊዜው አይደለም። ነገር ግን በአውሮፓ አቆጣጠር በ2014 ዓመተ ምህረት ተቀስቅሶ እስከ ዛሬ 2 ዓመት አካባቢ 2016 ዓመተ ምህረት ማለት ነው የዘለቀው ምዕራብ አፍሪካን ለመጀመሪያ ጊዜ የመታው ኢቦላ ለጤና ባለስልጣናቱ ከሰጣቸው ትምህርት አንዱና ግዙፉ የሚሉት የህዝብ አመኔታ ነው። ባለፈው ሳምንት ውስጥ ምባንዳካ ከተማ ውስጥ ከሚገኙ አግልሎ የማቆያ ክፍሎች 3 የኢቦላ ታማሚዎች ሾልከው ጠፍተዋል። በማግስቱ 2 ሞተው አስከሬኖቻቸው ተገኙ። በሕይወት የተደረሰበት ወደ ማቆያ ጣቢያው እንዲመለስ ተደረገ። ኢቦላ እንዲሸነፍ የመላ ማኅበረሰቡ ትብብር ቁልፍ መሆኑን የደብሊው ኤች ኦ ቃል አቀባይ ያራሴቪች መክረዋል። የክትባት ዘመቻው የተጀመረው ባለፈው ሳምንት በራሳቸው በጤና ሠራተኞች ላይ ነው። ከግንባር ተጋላጮች መካከል ናቸውና በኢቦላ ምክንያት ሌሎችን ለማትረፍ ሲረባረቡ የሰሞኑን የኮንጎ ወረርሽኝ ጨምሮ የሞቱት ቁጥር እየበዛ መጥቷልና። ሙከራ ላይ ነው የተባለው ዩናይትድ ስቴትስ ውስጥ የሚገኘው ሜርክ ፋርማሲውቲካልስ የተሠራው ክትባት ለሰዎች ደህንነቱ የተረጋገጠ እንደሆነ ተመስክሯል። ለመሆኑ ይህንን ዓለም አቀፍ ስጋት እየሆነ የመጣን ቫይረስና ሊከተልም የሚችለውን አደጋ ለመከላከል ኢትዮጵያ ምን እያደረገች ነው? ወደ ጤና ጥበቃ ሚኒስቴር ደውዬ የሚኒስትሩን የህብረተሰብ ጤና አደጋዎችና የቁጥጥር ምላሽ አማካሪ አቶ አስቻለው አባይነህን አነጋግሬያለሁ።
እሺ፣ በጣም አመሰግናለሁ። እንደሚታወቀው ዲሞክራቲክ ሪፐብሊክ ኮንጎ ላይ ዳግም የኢቦላ ቫይረስ በሽታ ሲቀሰቀስ ኢትዮጵያ ቀጥታ በድንበር ከ ኮንጎ ጋር ማትዋሰን ቢሆንም ነገር ግን በመሐከላችን በቅርበት ደቡብ ሱዳን ስላለች ከደቡብ ሱዳን ጋር ደግሞ በየብስ ትራንስፖርት እንገናኛለን። እንደዚሁም ደግሞ የኢትዮጵያ አየር መንገድ ከኮንጎ ኪንሻሳ ቀጥታ በረራ አለው። ስለዚህ እነዚህ ሁለቱ የሪስኩን ወይም ደግሞ የበሽታውን ወደ ሀገራችን ሊመጣ የሚችልባቸውን መንገዶች እድል ሰፋ ሊያደርገው ይችላል። እንግዲህ ኢትዮጵያ ከዚህ ቀደም በ2014 ምዕራብ አፍሪካ ተከስቶ በነበረበት ጊዜ ይህ በሽታ በሀገር ውስጥም ከፍተኛ የሆነ የመከላከል ስራ ስራ ነበረ። እንደዚሁም ከፍተኛ ቁጥር ያላቸው ባለሙያዎችን ወደ ምዕራብ አፍሪካ በማስተማራት በሽታውን እዛው ባለበት ለመከላከል ተችሏል። ይህን ልምድም በመያዝ በአሁኑ ሰዓት በተለይም ከሚያዝያ 25 ጀምሮ የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ በሽታው መቀስቀሱን ካረጋገጠ በኋላ እና የሀገሪቱን ጤና ጥበቃ ሚኒስቴርን ካረጋገጠ ጀምሮ በሽታው ወደ ሀገራችን እንዳይገባ የተለያዩ የመከላከል ስራዎች መሰራት ተጀምረዋል። ከዚህም እንግዲህ በቅድሚያ የተደረገው ከዚህ ቀደም እንደነበረው በክቡር ምክትል ጠቅላይ ሚኒስትሩ የሚመራ ግብረ ኃይል እንደገና አክቲቬት እንዲደረግና ስራ እንዲጀምር ተደርጓል።
ከዚህ በፊት ይሰራ የነበረው ግብረ ኃይል ማለት ነው እንጂ አዲስ የተዋቀረ
ግብረ ኃይል አዲስ አይደለም። ኦልሬዲ ከዚህ በፊት ሴክተሮች ተለይተዋል። ማን ማን ሴክተር ነው ቀጥታ መከላከል ላይ መሳተፍ ያለበት በሚል ከዚህ በፊት የነበረን ልምድ ስለነበረ እሱን በተሻለ መልኩ አዳብረን ተጠቅመናል። እንደዚሁም በምዕራብ አፍሪካ ለኢቦላ መከላከልና ምላሽ አስተማርተናቸው የነበረው ባለሙያዎችም ስለነበሩ እነሱንም በመያዝ የቅድመ ዝግጅት ስራ በከፍተኛ ሁኔታ እየተሰራ ነው የሚገኘው።
እንግዲህ ምክትል ጠቅላይ ሚኒስትሩም ራሳቸው በመሆናቸው የተቀየረ ወይም አዲስ ሰው ባለመሆኑ አሁን ካለው አዲስ አወቃቀር ጋር የተቋማዊ ትውስታውም አመራሩም እንዳለ ነው ማለት ነው ያለው።
በትክክል ከዚህ በፊት የነበረው ተቋማዊ ትውስታውም አለ። ሰነዶቹም ከዚህ በፊት ስንጠቀምባቸው የነበሩም አሉ። ግብአቶቹም ሁሉም ልምድ አለ። በተጨማሪ የሚሆነው ከዚህ በፊት ተሰማርተው የነበሩ በተለይ በሽታውን ፊት ለፊት ተጋፍጠው ምላሽ ከመስጠት አንጻር ልምድ ያካበቱ ባለሙያዎችንም ኦልሬዲ በእጃችን ስላሉ እነሱንም ይዞ አስፈላጊው የቅድመ ዝግጅት ስራ እየተሰራ ነው የሚገኘው።
ምንድን ናቸው
እየተሰሩ ያሉት? አንደኛ ኢትዮጵያ ቀጥታ በረራ አላት ከአዲስ አበባ ኮንጎ ኪንሻሳ። በአዲስ አበባ በኩል ደግሞ ትራንዚት አድርገው የሚያልፉም ተጓዦች አሉ። ስለዚህ ሁሉንም ፍላይቶች በአዲስ አበባ ስክሪን እየተደረጉ የቴርሞስካኒንግ እያሉ
በዛ ፍተሻ ማድረጊያው መሳሪያ ማለት ነው የሙቀትና የመሳሰሉ የሰውነት ግምገማዎችን የሚያካሂድ
ኤግዛክትሊ እሱ ምርመራ እየተደረገ ነው። ስለዚህ ምልክት እንኳን ቢገኝ ደግሞ ለተጨማሪ ምርመራ የሚሆን ከዚህ በፊት እንደነበረው በተሻለ መልኩ የኳራንቲን ወይም ለይቶ ማቆያና ተጨማሪ ምርመራ ማድረጊያ ታዛዛው በኤርፖርት ተቋቁሟል። እንደዚሁም ድንገት ቢከሰት ደግሞ ሕክምና መስጫ እንደዚሁ ጤና ተቋማት ሁለት አደራጅተናል። በባለም ባለሙያዎችም 24 ሰዓት እዛው ጋር ሆነው ሲሙሌት እያደረጉ ማለት ነው የልክ ቢከሰት እንዴት ማኔጅ ማድረግ እንደሚችሉ ያን በሲሙሌሽን በየቀኑ እየሰሩ እዛው ነው የሚገኙት። ከአዲስ አበባ ኤርፖርት በተጨማሪ ከድሬዳዋ እንደዚሁ የልየታ ስራ እየሰራን ነው። ከጅቡቲ ፍላይት ስላለን እንደዚሁም እንደ ባህር ዳር እና ሌሎችም እንደዚሁ ትራንዚት አድርጎ የሚጓዝ ወይም ያንን የልየታ ጣቢያ ሳያገኝ የሚያልፍም እንዳይኖር ባህር ዳርም እንደዚሁ ልየታ የምርመራ ጣቢያዎችን እንትን አድርገን
ዓለም
አቀፍ አይሮፕላን ጣቢያዎች ላይ ምርመራ ስራ እየተከናወነ ነው የሚገኘው። በተጨማሪ ደግሞ ፖርቶች ላይ ድንበር አካባቢ እግረኛ የሚንቀሳቀስባቸውን እነሱንም ለይቶ ከዚህ ቀደም የነበረውን ልምድ በመጠቀም እዛም ጋር የምርመራው ስራ በዚሁ ልክ እየተሰራ ነው የሚገኘው። በተጨማሪ ደግሞ ከዚህ በፊት እንደውም በደንብ ያልሰራንበት አሁን በተሻለ መልኩ እየሰራንበት የሚገኘው ከስደተኞችና ከስደት ተመላሾች ተቋም ጋራ በጋራ የማንኛውም ስደተኛ በተለይም ከእነዚህ አካባቢዎች ዲሞክራሲያዊ ሪፐብሊክ ኮንጎ እና አካባቢዋ የሚመጡትን በመለየት ከመቀላቀላቸው በፊት አስፈላጊው ምርመራ አድርገው እንዲገቡ እና እንደዚሁም ደግሞ የቆይታ ጊዜ አለው ከበሽታው ከሁለት ቀን እስከ 21 ቀን የመቆየት እድል አለው። ምልክቱ
ሳይገለጽ ማለት ነው ሳይታወቅ።
ስለዚህ ለዚህ ጊዜ ክትትል ይደረጋል። አሁንም ይሄንን ስራ ነው አከታትለን አጠናክረን በሁሉም አካባቢዎች እያካሄድን የምንገኘው ማለት ነው። እናም በክቡር ጤና ጥበቃ ሚኒስትሩ የሚመራውም ግብረ ኃይል ስራዎችን በየጊዜው በታቀደው መሰረት እየተከናወኑ ነው ወይ? የተቋቋመው የጣቢያ በተለይ አባየር መንገዶችና እንደዚሁም ደግሞ የሲሙሌሽን ስራ እየተሰራ ነው ብያለሁኝ። እሱም በምን አይነት መልኩ ነው ያካሄዱ ያሉት? ምን ክፍተቶች ይሳሉ? የጎደለ ግብአት አለ የሚለውን የገመገመ በየጊዜው እያስተካከለ ነው የሚገኘው።
አቶ አስቻለው ስለ መንገደኞች ሲነግሩኝ በአይሮፕላን ጣቢያዎች ላይ የሚደረገውን ፍተሻና መለየት ስራ አስመልክቶ በሁሉም ገቢ ወይም ተላላፊ መንገደኞች ላይ ነው የምታደርጉት ወይስ ከኪንሻሳ በሚነሱ ላይ ብቻ ነው?
አሁን እያደረግን ያለ ነው በሁሉም ነው። በሁሉም ጣቢያዎች ላይ
በሁሉም ማለቴ ምን ማለቴ ነው?
ያ ማለት
በሁሉም መንገደኛ ላይ ነው
ያ ማለት? አዎ ያ ማለት በሁሉም ተርሚናሎች ላይ ያ ማለት። ለምንድን ነው አንዳንዶቹ ለምሳሌ ኪንሻሳ ትራቭል ኖሯቸው ትራንዚት አድርገው በሌላ ሀገር ሊመጡ ይችላሉ። ስለዚህ መጀመሪያ አሁን ሎዱን ለመቀነስ ፕሌን ውስጥ ሆነው ፎርም እንዲሞሉ ኬት እንደመጡ ኬት እንደተነሱ መረጃ እንዲሰጡ ያንን እያደረግን ነው፣ ሎዱን ለመቀነስ ማለት ነው። ስለዚህ ማስክ ስክሪን የሚባል አለ። አጠቃላይ ሁሉንም በአንድ ኮምፒውተር ካሜራ እይታ ውስጥ እንዲያልፉና ዲቴክት እንዲያደርግ ማለት ነው። ከዛ ለተጨማሪ የምንፈልጋቸውን ፕሌን ውስጥ ሆነው በሚሞሉት መረጃ መሰረት ልዩ ደግሞ ትኩረት የምንሰጣቸው ከኪንሻሳ የሚነሳና ትራንዚት ያላቸው ከአጎራባች አካባቢ የሚመጡትን ደግሞ እንደዚሁ ፎርም ይሞላሉ። አዲስ አበባ የሚቆዩ ፎሎ ይደረጋሉ። የባለሙያዎች ተመድበው
የቅርብ ክትትል ያደረጉባቸው
እቂ መረጃ ተሰጥቷቸው እንደዚሁም በየቀኑ ፎሎ እየተደረጉ ምክንያቱም ለ21 ቀናት ክትትል ያስፈልጋቸዋል። እነዚህ ሰዎች ምልክቱ በወቅቱ ባይታይባቸው እንኳን ቀጥሎ የሚመጣውን ሪስክ ለመቀነስ ፎሎ የምናደርግበትም እንደዚሁ አሰራር አለ።
ስለዚህ በረራዎች ከዋሽንግተንም ይነሱ ከቤጂንግም ይነሱ ከኪንሻሳም ይነሱ አጠቃላይ የሆነው ፍተሻ በሁሉም መንገደኛ ላይ ነው የሚካሄደው ማለት ነው?
በሁሉም መንገደኛ ላይ ነው የሚካሄደው።
እሺ፣ ድንበር ላይ ያለውን ቁጥጥርና ክትትል አስመልክቶ ከደቡብ ሱዳን የሚገቡትን ብቻ ነው ወይስ ደግሞ በሌሎችም አካባቢዎች? ኢትዮጵያ እንግዲህ ከስድስት ሀገሮች ጋር የምትዋሰን ሀገር ነች እና በሁሉም ላይ ነው የሚደረገው ይሄኛው ክትትል?
ክትትሉ የሚደረገው በሁሉም ላይ ነው። ከጋምቤላ በተለይ ከደቡብ ሱዳን እንዳልኩት ተጋላጭነቱ ከፍ ይላል። እንደዚሁም ከኬንያም ጋራ በሞያሌ ቦርደር አለን፣ በጋላፊ በጅቡቲ መስመር እንደዚሁም ሌሎችንም አካባቢዎች ታሳቢ ያደረገ ከዚህ በፊት የነበሩን ልምዶች አሉ። የት የት አካባቢ ነው ሰዎች የሚንቀሳቀሱት የሚል በኢትዮጵያ መድኃኒት ምግብ ጤና ክብካቤ ቁጥጥር ባለስልጣን የተለዩ ፖርቶች አሉ እና እነዛን ፖርቶች ነው መሰረት ተደርጎ ስክሪን እየተደረገ የሚገኘው።
ምንድን ነው የምታደርጉት በኢቦላ የተያዘ ሰው ብታገኙ?
እንግዲህ መጀመሪያ የልየታ ስራ እዛው ጋር ነው የሚሰራው። ወዳው እንደተገኘ ከሌሎች ጋር እንዳይገናኝ ይደረጋል። ቀጥሎ ለተጨማሪ ምርመራ ነው የሚወሰደው። ላብራቶሪ ተወስዶ መረጋገጥ አለበት ኢቦላ ነው አይደለም የሚለው። በዛው ልክ ግን አስፈላጊውን ሕክምና እየተሰጠ ነው የሚቀጥለው ማለት ነው። ለዚህም ነው የሕክምና መስጫ ተቋሙ ዝግጁ ሆኖ የሚጠብቀው። ለምሳሌ በኢትዮጵያ አየር መንገድ አዲስ አበባ ኤርፖርት አምቡላንስ 24 ሰዓት ቆሞ ነው እየጠበቀ ያለው በአሁኑ ሰዓት ማለት ነው። ኤኒ ለዚህ የተጠረጠረ ሰው ካለ ወደ አሁኑ ከዛ በአምቡላንስ ወደ ተዘጋጀው ጣቢያ የሕክምና ማዕከል እንዲሄድና አስፈላጊውን ናሙና ከተወሰደ በኋላ ህክምናው ይሰጣል። ምክንያቱም የመጀመሪያ ምልክት የሚታየው የሙቀት መጨመር ነው። ስለዚህ ሙቀት በተለያየ በሽታም ሊጨምር ይችላል፣ በኢቦላ ብቻ ላይሆን ይችላል። ስለዚህ ናሙና መወሰድ አለበት ኢቦላ ነው አይደለም ለማለት። ለዚህም የሚያስፈልግ ባዮሴፍቲ ሌቭል ስሪ የሚባል ላብራቶሪ አለ። ይሄን በሽታ ነው አይደለም ብሎ ለማረጋገጥ የሚያግዘን የላብራቶሪ አይነት ነው። ስለዚህ ተደራጅተናል። ከዚህ በፊት ያልነበረን ከ2014 ልምድ ወስደን ይሄ አቅም ማዳበር ችለናል። በተጨማሪም ደግሞ ከዚህ በፊት እንጠቀም እንደነበረው ከሴክተሮች ጋራ በጋራ የሚሰራው ይሄ ከግብርናና እንስሳት ሀብት ተፈጥሮ እንስሳት ሀብት ሚኒስቴር ጋራ በቅንጅት የሚሰራ አለ፣ ላብራቶሪ ያላቸው እንስሳት ላብራቶሪ። ስለዚህ እነሱም ጋር ይህን ናሙና በመውሰድ የማረጋገጥ ስራ ነው የሚሰራው። ስለዚህ ለህክምና አስፈላጊ ግብአት አለ፣ ኢቦላ ሊታከምበት የሚችል ሙሉ ግብአት አለ።
መድኃኒት አላችሁ?
ባለሙያዎች እንግዲህ ዲሞክራቲክ ሪፐብሊክ ኮንጎ ላይ በሪፖርቱ እናንተም ሰምታችሁት ይሆናል ብዬ አስባለሁ፣ 5 ባለሙያዎች ተይዘዋል በዚህ በሽታ እና ባለሙያዎቻችንን ለእንደዚህ አይነት እንትን እንዳይጋለጡ አስፈላጊውን ስልጠና ወስደዋል። በተጨማሪ ደግሞ ሲሙሌት የሚያደርጉት ወይም ይሄ የልምምዱ ራሳቸውን የሚከላከሉበት መንገድ በዛው ልክ ተዘጋጅቷል። ለመከላከያ ደግሞ ለሚያገለግሉ ግብዓቶችም እንደዚሁ ዝግጁ ሆነው በስጋቱ መጠን ራሳችንን አዘጋጅተን አሁን ባለንበት ደረጃ የዝግጅታችንና ቢከሰት ደግሞ ምላሽ ለመስጠት የሚያስችል አቅም ገንብተናል ብለን ነው የምናምነው።
እሺ፣ እንግዲህ በመሰረተ ልማት በኩል በመድኃኒት አቅርቦት፣ በባለሙያ፣ በመሳሪያ በመሳሰሉት ሁሉ በቂ አቅም አለን ነው እያሉኝ ያሉት አቶ አትቻለው?
በዚህ ደረጃ በጣም የተደራጀ በቂ አቅም አለን። ይሄን ቢሆን ያደረገው አንዱ ከዚህ በፊት የነበረን ልምድ ተጨምሮበት ነው። ስለዚህ ከዚህ በፊት የነበረን ልምድ በጣም አግዞናል። ምክንያቱም ብዙ ነገር ከዜሮ አይደለም የተነሳ ነው። ከዚህ በፊት የቅድመ ዝግጅት ስራ እንዴት መሰራት እንዳለበት፣ ኢቦላን ደግሞ ምዕራብ አፍሪካ ላይ እንዴት ምላሽ እንደተሰጠ ደግሞ እዛው በግንባር ሲደግፉ የነበሩ የኛው ባለሙያዎች አብረውን ነው የሚገኙ። ስለዚህ እንደውም የቅድመ ዝግጅቱ ስራ ከሪስኩም ከፍ ብሎ እንዳልኩ ቀጥታ የድንበር ግንኙነት የለንም ከኮንጎ ጋራ። ነገር ግን ሪስኩን ከፍ አድርገን ሁለቱ ደቡብ ሱዳንን የየብስ ትራንስፖርት ስላለን፣ እንደዚሁም ደግሞ ቀጥታ ፍላይት ከኮንጎ ስላለን ይሄ ወደ ሀገራችን የመግባት እድሉን ሊጨምረው ስለሚችል በዚህ ልክ መዘጋጀት አለብን ብለን፣ እንደዚሁም በክቡር ምክትል ጠቅላይ ሚኒስትሩም የሚመራው ግብረ ኃይል ሁሉንም በኩል ደረጃ እንዲነቃቁና ዘጋጁ ነው መልእክት የተላለፈው። በዛ ልክ ደግሞ ራሳቸው እንዲለዩ የማድረግ ስራ ነው እየተሰራ ያለው። የቅድመ ዝግጅት መከላከል ስራ የተሳካ ለማድረግ የሁሉም የማህበረሰብ ክፍል እገዛ ያስፈልጋል። ከምን አንጻር ነው? አንደኛው ወደ ኢትዮጵያ የሚመጣውም ሆነ ኢትዮጵያን አልፎ ትራንዚት አድርጎ የሚሄደው ማንኛውም መንገደኛ አስፈላጊውን የምርመራ ጣቢያዎችን አልፎ እንዲሄድና ሚስ መደረግ እንደሌለበት ተባባሪ መሆን ይኖርበታል። እንደዚሁም ደግሞ ማንኛውም ህብረተሰብ ወደዛ አካባቢ ሲሄድ ስለ አካባቢው በቂ መረጃ ይዞ እንዲንቀሳቀስ ያስፈልጋል። የሚመጣውም ሰው በተለይ ለ21 ቀን ክትትል ስለሚደረግ በባለሙያዎች ምንም እንኳን ምልክት ባይታይባቸውም ለዛም አስፈላጊውን የሆነ ትብብር አድርጎ በተለይ የበሽታውን አስከፊነት በተለይ ችግሩ ከተከሰተ አሁን ዲሞክራቲክ ሪፐብሊክ ኮንጎ ላይ እንደምናየው ከተከሰተው 56 አካባቢ ኬዞች 25 ሰዎች ሞተዋል። ይሄ ማለት ከ50% በላይ የሞት ፕሮባቢሊቲ እንዳለው ነው የሚያሳየን እና ይሄንን ችግር ወደ ሀገራችን እንዳይመጣ ሁሉም የህብረተሰብ ክፍል አስፈላጊውን መረጃ እንደተመለከተ ወይም እንዳየ ለጤና ተቋማት መረጃውን እንዲሰጥና ራሱንም እና የአካባቢውን ህብረተሰብ እንዲጠብቅ ነው እኛ እንግዲህ መልዕክት የምናስተላልፈው ማለት ነው። ከእኛ ዝግጅት በተጨማሪ
እንግዲህ ኢቦላ እንደተከሰተ ቅድም እንደነገሩኝ ሚያዝያ 25 የኮንጎ ጤና ጥበቃ ሚኒስቴር ካሳወቀ ጊዜ ጀምሮ ማለት ነው ዓለም አቀፍ ስጋት አልደቀነም በሚል ብዙ ሀገሮች ቆይተን እንየ ማለት አዝማሚያ ወስደው ነበረ። መቼ ነው ለመሆኑ ይሄ ግብረ ኃይል የኢትዮጵያው ግብረ ኃይል እንቅስቃሴ የጀመረው?
የእኛ የኢትዮጵያ ግብረ ኃይል ወደ አሁኑ ነው አክቲቬት የተደረገው። ለምሳሌ እኛ ከዚህ በፊትም የኢመርጀንሲ ሲስተማችንን በተሻለ መልኩ እንግዲህ የአፍሪካ ህብረትን መቀመጫ ነን፣ የተለያዩ የዓለም አቀፍ ዲፕሎማቶች መቀመጫ ናት አዲስ አበባ እና በተለያየ አጋጣሚ የመግባት እድሉ ሰፊ ነው የሚሆነው። እናስታውስ ከሆነ 2014 ላይ ናይጄሪያ ለ20 ሰው ህይወት መጥፋት እንትን ተዳርገው ነበረ በሽታው ወደ ሀገራቸው ገብቶ እና ያ የሆነበት ምክንያት በኤርፖርቶች ላይ የሚደረገው የስክሪኒንግ ስራ ቀድሞ ባለመጀመሩ እና መዘናጋቶች ስለነበሩ ነው። እነዚህን ትምህርቶች ከዚህ በፊት የነበሩትን ሌሎች አካባቢዎች ላይ የምናያቸውን ተሞክሮዎች በመውሰድ ይሄንን ማረጋገጫ እንዳገኘን በማግስቱ የክቡር ጤና ጥበቃ ሚኒስትሩ በሚሰጡት አቅጣጫ ወደ አሁኑ ለክቡር ምክትል ጠቅላይ ሚኒስትሩ መረጃው ተላልፎ ግብረ ኃይሉ እንዲቋቋም ተደረገ። ነገር ግን ቀድሞ ኢኦሲ የሚባል አለን፣ የኢመርጀንሲ ኦፕሬቲንግ ሴንተር ኢትዮጵያ ህብረተሰብ ጤና ሚኒስቴር በአጣዳፊ ጊዜ አክቲቬት የሚደረግ ኢመርጀንሲ ኦፕሬቲንግ ሴንተር በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ውስጥ አለን። ያንን ወደ አሁኑ አክቲቬት ያደረግነው እና ከዚህ በፊት በዚህ ስራ ላይ ተሰማርተው የነበሩ ባለሙያዎችን ከየአካባቢው የት እንዳሉና ማን የቱን የት እንዳለ መረጃውን መያዝ፣ እንደዚሁም ከዚህ በፊት ሲሰሩ የነበሩ የቅድመ መከላከል ስራዎችን ፕላስ ይሄ አሁን በሽታው የተከሰተበት አካባቢ ከኪንሻሳ በምን ያህል ርቀት ላይ ነው የሚገኘው የሚለውንም እነዚህን ሁሉ ታሳቢ በማድረግ የቅድመ ዝግጅት ስራችን በዛው ልክ ነው የቀጠለው። ምክንያቱም ከገባ በኋላ ለምላሽ የምናወጣው ድካም በጣም ከፍተኛ ነው የሚሆነው፣ የሚያስከፍለንን እስከ ህይወት መስዋዕትነት ድረስ ስለሚሆን ቀድሞ መከላከሉ ግን በብዙ ነገር ያግዘናል እና በዚህ ሰዓትም በተለያዩ ቦታዎች የተሰማሩትን ባለሙያዎቻችን እዚ አጋጣሚ ላመሰግናቸው ፈልጋለሁኝ። የስጋቱ መጠን ምንም እንኳን ቦርደር ባንሆንም እኛ ለቅድመ ዝግጅቱ በሰጠነው ቦታና በበላይ አመራሩም ይሄ ትኩረት ስለተሰጠው ሁሉም ባለሙያዎች ያሉበት ሆነው በኢትዮጵያ ህብረተሰብ ጤና ኢንስቲትዩትም ያለው የድንገተኛ አደጋዎች መከላከልና መቆጣጠር ማዕከል ይህንን በትኩረት ይዞ የዓለም ጤና ድርጅት በኢትዮጵያ ያለውን የዩኒሴፍ እንደዚሁም ሌሎች አጋር ድርጅቶችን ይዞ የቴክኒክ ኮሚቴ አለ። ይሄ የቴክኒክ እዛ ኢኦሲ ውስጥ አብሮ በጋራ ሆነው እያንዳንዷን መረጃ እየተመተኑ በተለይም ኮንጎ ላይ ይሄ ማለት ለኢትዮጵያ ምን ማለት ነው የሚለውን ሙያዊ ትንታኔ እየተሰጠ በዛው ልክ ዝግጅታችን እየጨመረ ነው ያለው።
እስካሁን ድረስ የተገኘ ወይም የተጠረጠረ ሰው አለ?
እስካሁን ምንም የተገኘም የተጠረጠረም የለም። ምክንያቱም አንደኛ ስክሪን ሲደረግ ስክሪን ማድረጊያዋ የበሽታው የመጀመሪያ ምልክት ሙቀት ነው የሚጨምረው። ስለዚህ ልክ ከፕሌን እንደወረዱ ቴስት ይደረጋል። ቴስት ሲደረግ ድንገት በተለያየ ምክንያት ሙቀት ሊጨምር ይችላል። ነገር ግን ለአንድ ደቂቃ እና ለሁለት ደቂቃ እዛው ጋር ለብቻቸው እንዲቆሙ ተደርጎ ድጋሚ ቼክ ይደረጋል። ስለዚህ ልክ ወርደን የተወሰነ ስንረጋጋ ሙቀታችን ወደ ቦታው ይመለሳል ወይም ይስተካከላል። ስለዚህ እስካሁን የተጠረጠረም በዛ የተያዘም አልተገኘም። እንግዲህ እግዚአብሔር ይመስገን።
አሜን። ቅድም አቶ አስቻለው የናይጄሪያን ጉዳይ ቢያነሱ አንድ ጥያቄ መጣልኝ። ብታገኙ የታመመ ሰው በአንድ በረራ ላይ በተላላፊ የሚሆን ወደ ሀገር ውስጥ በሚገባ በረራ ላይ ሌሎች መንገደኞችን በዛ በረራ ውስጥ የነበሩ መንገደኞችን የአየር መንገዱንም ሆነ የመሬት ላይ የአይሮፕላን ጣቢያ ሰራተኞችን ሌሎች መንገደኞችን ግምት ውስጥ የምታስገቡበት ዝግጅት ነው የተዘጋጀው? ምንድን ነው የምታደርጉት እንደዚህ አይነት ሁኔታ ቢያጋጥም?
አዎ፣ እንግዲህ በጣም ጥሩ ጥያቄ ነው። ይሄ አሁን ስልጠና ሰጠን ስንል ለባለሙያዎቹ ብቻ ሳይሆን ሆስተሶችም የአየር መንገድ ሰራተኞችም በዚሁ ልክ ነው ኦሪንቴሽን ወይም ደግሞ የቅድመ ጥንቃቄ ስልጠናዎች የተሰጧቸው። መረጃው በዛው ልክ ለሁሉም የተሰጠው። ስለዚህ ቢገኝ ይሄ አሁን በክቡር ምክትል ጠቅላይ ሚኒስትሩ ይመራል ያልኩት ግብረ ኃይል እታች ድረስ እግር አለው። ይሄ ማለት ምን ማለት ነው? በየደረጃው የተለያየ ግብረ ኃይል አለ። ለምሳሌ አየር መንገድ ውስጥ የተለያዩ አካላት አሉ። የኢትዮጵያ አየር መንገድ አለ፣ አቪዬሽን አለ፣ ፖሊስ አለ፣ ሌላም አለ። ስለዚህ አንድ የተጠረጠረ ሰው ቢገኝ ይሄ መረጃ ሁሉም ይሰማል ማለት ነው። እዛ ጋ ያለው በዛ ሰርክል ውስጥ ያሉ እና ስለዚህ ያ ፍላይት የተያዘ ሰው ከተገኘ ከተጠረጠረ ሆልድ ነው የሚደረገው፣ ኳራንቲን ይደረጋል ሙሉ ማለት ነው። በዛ የተነኩ ሰዎች ከሌላ ጋር እንዳይነካኩ ወይም ግን የገቡት
አሁን የገቡ ሰዎች ያለፉ ሰዎች ፍተሻውን እንግዲህ በተራ በተራ ነው የሚያልፉት። እንበል አንድ ሰው መጨረሻ ላይ ሊሆን ይችላል ይሄ የተጠረጠረ ሰው የሚገኘውና እንዳለበትም የሚረጋገጠው። ገብተው ወደ ሀገር ውስጥ የገቡ ሰዎች መንገደኞች ካሉ ነጻ ናችሁ ተብለውም አልፈው ማለት ነው። የገቡ ሰዎች ካሉ ይሄንን የመከታተል ስርዓት ዘርግታችኋል? በዛ በኩል የሚያልፍ መንገደኛ ከአንድ መነሻ ተነስቶ ወደ ሌላ የሚሄድ መንገደኛ ሲኖር ከነዚያ አየር መንገዶች ጋር ከነዚያ ሀገሮች ጋር የምትገናኙበትና ሙሉ መንገደኞችን ልትከታተሉ የምትችሉበትን ስርዓት ዘርግታችኋል?
በትክክል ጥሩ ጥያቄ ነው። በየተራ ስለሆነ ሴት የተደረጉ የሚያልፉት ያለፈውን የምናገኝበት ለምሳሌ ይሄ ግብረ ኃይሉ ኢሚግሬሽን አለ። እያንዳንዱ በዛ ፍላይት የመጣ ማን ማን እንደሆነ ይታወቃል። ድንገት ተከስቶ ከኋላው የቀረ አንድ ሰው ላይ ያ ምልክት ቢታይ ያለፉትን ሰዎች ትሬት አድርጎ ተከታትሎ የመያዝ እሱም ኦልሬዲ ሲስተም አለ። እሱን ካልተዘጋጀ በጣም ከባድ አደጋ ነው ሊኖር የሚችለው። ስለዚህ ከዚህ አንጻር እነዚህ ሁሉም ግብረ ኃይሎች በዚህ እንትን ነው ተዘጋጅተው እየሰሩ ያሉት። በተጨማሪ ደግሞ እዚሁ ግብረ ኃይል ውስጥ የአፍሪካ ሲዲሲ አለ።
የበሽታዎች መከላከልና መቆጣጠር ተቋም ማለት ነው።
አዎ። ስለዚህ ከዛም ከአፍሪካ ሲዲሲም ከኛው ከዚሁ ግብረ ኃይል ጋር አንዱ አባል ነው። የዓለም ጤና ድርጅት አለ እዚሁ ጋር። ስለዚህ እያንዳንዷ መረጃ እዚህ የምትከሰተው ከዓለም አቀፍ እንትናችን ጋራ የተገናኘ ልክ ከሌላው ጋር ከኪንሻሳኛ መረጃ እንደምናገኘው የእኛም መረጃ ወደ ሌሎቹ ጋር ይሄዳል። ሁለተኛ የዓለም አቀፍ የጤና ድንጋጌ ወይም አይኤችአር 2005 የሚባል አለ። ሀገራት መረጃ የሚለዋወጡበት እና በተለይም እንደዚህ አይነት ከአንድ ሀገር ወደ አንድ ሀገር በፍጥነት ሊዛመት የሚችል እና ለሌሎች ስጋት የሚሆን በሽታ ሲከሰት መረጃ የምንለዋወጥባቸው መንገዶች አሉ። ስለዚህ እንዲህ አይነት ክስተት ሲከሰት መረጃ ለተለያዩ ሀገሮች የሚለዋወጥበትና በዛው ልክ ደግሞ ያ የተጠረጠረ ሰው ወይም ደግሞ የተጠረጠረ አካል ወደ አሁኑ ብዙ የከፋ ወይም ደግሞ ችግሩ ሳይሰፋ በቁጥጥር ስር የሚውልበት እና የኮሚኒኬሽን አግባብ አለ። የአፍሪካ ሲዲሲ እዚህ መኖሩ እንደዚሁም ደግሞ የዓለም ጤና ድርጅት እዚሁ መኖሩ እና ይሄ የዓለም ጤና ድንጋጌ ወይም አይኤችአር 2005 መተግበሩ እና ሁሉም ሀገራት ይሄንን የኮሚኒኬሽን መረጃ ልውውጥ ስራ ላይ ማዋላቸው ይሄ እንዲህ አይነት ነገሮችን ቶሎ መረጃ ለመቀባበል ያግዛል።
እንግዲህ ይሄ ዓለም አቀፍ ሁኔታ ነው። በእርግጥም እንደዚህ አይነቱን ዓለም አቀፍ ወረርሽኝ ኢትዮጵያ ብቻዋን ቆማ ልትከላከል ልትቆጣጠር አትችልም፣ እንዲህ አይነቱ ዓለም አቀፍ ቅንጅትና የመረጃ መለዋወጥ ከሌለ በስተቀር። እንደው የምትሰሩትን ስራ ሰው እንዲገነዘብ ለማድረግ ነው ያነሳሁት ጥያቄ። በሀገር ውስጥስ በመዋቅር ደረጃ፣ በክልሎች ደረጃ፣ በመስሪያ ቤቶች ደረጃ፣ በከተሞች ደረጃ፣ በወረዳዎች ደረጃ የተዘረጋ አሰራር አለ?
አዎ፣ እንግዲህ ይሄ ግብረ ኃይል ያልኩት ቅድም በክቡር ምክትል ጠቅላይ ሚኒስትሩ እንደሚመራው በየክልሎችም በክልል ምክትል ፕሬዚዳንቶች የሚመራ እና የየክልል ጤና ቢሮዎች ደግሞ ይህንን እያስተባበሩ በየደረጃቸው ወዲያውኑ የተደረገው ልክ እኛ መረጃ እንዳገኘን ሁሉም ክልሎች በየስራቸው ያሉትን እንዲያሳውቁ የጤና ተቋሞቻችን በሽታውን ምን ማለት እንደሆነ ኬዝ ዴፊኒሽን የሚባላል ምን ሲሆን ምን አይነት ክስተቶች ሲከሰቱ ነው ኢቦላ ተከሰተ ወይም ኢቦላ ነው ብለን ልንጠረጥረው የምንችለው የሚለውን ኬዝ ዴፊኒሽን ሁሉ በማስጨበጥ የጤና ተቋሞችም ወረዳዎችም የክልል ጤና ቢሮዎችም በዚሁ ልክ እንዲዘጋጁ እንደውም በአጋጣሚ ሁሉንም የክልል ጤና ቢሮዎች ክቡር ሚኒስትሩ አግኝተዋቸው ዝግጅታችን ቢከሰት እኛ አሁን መከላከሉን ብቻ ሳይሆን ቢከሰት ምላሽ ለመስጠት የሚያስችል አቅማችን ምን ድረስ ነው የሚለውንም እንድንፈትሽ ጭምር ነው አሳይመንት ወይም ደግሞ ስራ እንትን ተደርጎ ሁሉም የመመለስ አቅሙን ቢከሰት ምላሽ ለመስጠት በምን ያህል ዝግጅት ላይ ነው ያለ ነው የሚለውን ለመፈተሽ ተሞክሮ ሁሉም ክልል በየራሱ ምክንያቱም የተጋላጭነት እድሉ እንደየአካባቢው ይለያያል። ቦርደር አካባቢ ያሉና መሀል ላይ ያለ አዲስ አበባና ክልል ከተማ እንደየአካባቢው ሁኔታ ሊለያይ ይችላል። ነገር ግን ሁሉም በኩል ደረጃ እንዲዘጋጅና በተለይም ደግሞ ይከሰታሉ ተብለው የታሰቡ አካባቢዎች ልክ እንደ ቦሌ አየር መንገድ እና ኢንተርናሽናል ፍላይቶች አየር መንገዶች ላይ ትኩረት በማድረግ የልየታና የመከላከሉ ስራ እየተሰራ ነው የሚገኘው።
እስቲ አቶ አስቻለው በመጨረሻ ህዝቡ እንዲያውቅ የሚፈልጉት ነገር ኢቦላ ምንድን ነው? ምልክቶቹ ምንድን ናቸው? ምልክቶች ባየ ጊዜ ሰው ምን ያድርግ? ወዴት ይሂድ? አጠር አድርገው እስቲ ይንገሩን።
እሺ፣ በጣም አመሰግናለሁ። እንግዲህ ኢቦላ በሚባል ቫይረስ የሚመጣ የበሽታ አይነት ሲሆን በሽታውም ከአንድ አካባቢ ወደ አንድ አካባቢ ከአንድ ሰው ወደ አንድ ሰው በፍጥነት የሚተላለፍ ከባድ ገዳይ በሽታ ነው። ከሌሎች ተላላፊ ከሆኑ በሽታዎች በበለጠ በፍጥነት የሰው ህይወትን ሊያሳጣ የሚችል ከባድ በሽታ ነው። ነገር ግን ወዳው ከተገኘና ወዳው ከታወቀ ታክሞም ሊድን የሚችል እንደዚሁም ደግሞ ልንከላከለው የምንችለው ተላላፊ በሽታ ነው። ስለዚህ ከዚያ አንጻር ህብረተሰቡ ስለ በሽታው አንዳንድ ማወቅ የሚጠበቅበት አንደኛው እንግዲህ በሽታው ተጠረጠረ የምንለው አንድ ሰው የሰውነት ሙቀቱ ፐርሲስታንት የሆነ ወይም ደግሞ ለተከታታይነት ሙቀቱ በከፍተኛ ሁኔታ እየጨመረ የሚሄድ ከሆነ የማይቀንስና እየጨመረ የሚሄድ የሰውነት ሙቀት ካለ እንደዚሁም ትውከትና ተቅማጥ፣ የሆድ ህመም፣ የራስ ምታት ከፍተኛ የሆነ እና ኩፍኝ የሚመስል የቆዳ ላይ ሽፍታ የሚታይባቸው ከሆነ በተለያየ ሰውነት ቀዳዳዎች ደግሞ የመድማት አይነት ምልክቶችም እንደዚሁ ሊታዩ ይችላሉ። የአይን መቅላትም እና የመሳሰሉ ምልክቶች ሊታዩ ይችላሉ። ስለዚህ እንደዚህ አይነት የሚጠረጠሩ ሰዎችን በሚያገኙ ሰዓት በአቅራቢያቸው ለሚገኝ ጤና ተቋም ወደ አሁኑ መረጃ መስጠት ነው። በተጨማሪ ደግሞ በአቅራቢያቸው ጤና ተቋምም ከሌለ እንደዚሁም ለጤና ተቋሙ መረጃውን እንደሰጡ በተጨማሪ በነፃ የስልክ መስመር በ952 እና በ8335 ለእኛ መረጃውን ወደ አሁኑ ቢያሳውቁን በየአካባቢው በተቋቋመው ግብረ ኃይል እንደዚሁም ደግሞ ጤና ተቋማት አስፈላጊው ምላሽ ቶሎ እንዲሰጥ ማድረግ ይቻላል። እንደዚሁም መከላከልም ይቻላል። ስለዚህ ማንኛውንም የተጠረጠረ ሰው በሚያገኙ ሰዓት እነዚህን ምልክቶች ሲያዩ እንዲጠነቀቁ ነው። ሁለተኛ ከነዚህ የተጠረጠሩ ሰዎች ጋር ደግሞ እንደዚሁ ግንኙነት ያላቸው ወይም ንክኪ ያላቸው ሰዎች በአግባቡ ወደ አሁኑ እጃቸውንና የነካውን አካላቸውን መታጠብ ያስፈልጋል። እንደዚሁም ወደ ጤና ተቋም ሄዶ አስፈላጊውን የሕክምና ምርመራና ሕክምና ማግኘት ያስፈልጋል። በተጨማሪ ማንኛውም ህብረተሰብ ችግሩ ወደ ተከሰተበት ወደ ዲሞክራቲክ ሪፐብሊክ ኮንጎ እና አጎራባቾች አካባቢዎች የሚንቀሳቀስ ሰው ስለ በሽታው ምንነት አውቆ እንደዚሁም የመከላከል መንገዱንም መረጃ በመስጠት ራሳቸውን እንዲጠብቁ እና ለበሽታው እንዳይጋለጡ ማድረግ ነው። እንደዚሁም ከነዚህ አካባቢዎች እና ከተጠረጠሩ ሰዎች ጋራ ንክኪ ያላቸውን ደግሞ እንደዚሁ አስፈላጊውን ምርመራ ሳያደርጉ ወደ ቤተሰቦቻቸው እንዳይቀላቀሉ የጋራ ኃላፊነት የሁላችንም ስለሆነ ሁሉም የህብረተሰብ ክፍል ይሄንን እንዲወጣ ነው በተጨማሪ መልእክት ማስተላለፍ እንፈልገው። ስለዚህ እኔ በተጨማሪ ማስተላለፍ እንፈልገው ይሄን የመከላከል ስራችንን በሀገር ውስጥም ከሀገር ውጭም ያሉ የመረጃ አውታሮቻችን ወይም የሚዲያ ተቋሞቻችን ይሄን መረጃ ለሁሉም የህብረተሰብ ክፍል እንዲደርስ በማድረግና የመከላከል ስራውን ሁሉም ተባብሮ በጋራ እንዲሰራ የጋራ ኃላፊነታችንን እንድንወጣ ነው አደራ ማለት እንፈልገው በዚህ አጋጣሚ።
እሺ፣ እንግዲህ አቶ አስቻለው አባይነህ በጤና ጥበቃ ሚኒስቴር የአጣዳፊ ጉዳዮች የሚኒስትሩ አማካሪ ለሰጡኝ ማብራሪያ ለጊዜው እጅግ በጣም አድርጌ አመሰግናለሁ በአድማጮች ስም።
እሺ፣ እኔም በጣም አመሰግናለሁ የጊዜ ሰጣችሁን መልእክት እንደዚሁም ያለውን የተሰራ ያለውን ስራ ለህብረተሰቡ ማሳወቅ እንድንችል ስላደረጋችሁ በጣም አመሰግናለሁ። መልካም ነው።
እግዚአብሔር ይስጥልኝ።